ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። በቅርቡ የተካሄደውን የኢትዮጵያ ብሔራዊ ምርጫ ሂደትና ውጤት እንደማይቀበለው የተቃዋሚዎች ኅብረት መድረክ አስታወቀ። ኢህአዴግ በዲሞክራሲያዊ መንገድ ተመርጧል የሚለው የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አስተያየትም አምባገነኖችን ያበረታታ ነው ሲል መድረክ ተችቷል። ዝርዝሩን በምሽቱ አብይረስ እንመለከታለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የዛሬ ሰኞ ነሐሴ 4 2007 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ፕሮግራሙን ይመራልናል። ጃን ድራይደን ለቴክኒክ ምህንድስናው ተሰይመዋል። በርከት ያሉ ዘገባዎችና ቅንብሮችም አሉን። አሁን ቀዳሚው የሰዓቱ የዓለም ዜና ነው። ከቆንጅት ታየ
ጤና ይስጥልኝ፣ እንደምናመሻችሁ። ካሜሩን በግዛቷ ያሉ የማዕከላዊ አፍሪቃ ስደተኞችን በጠቅላላ እያሰረችና ወደ የስደተኛ ሰፈር እየላከች መሆኗ ተነገረ። የካሜሩን መንግስት የሀገሪቱ ዜጎች የማዕከላዊ አፍሪካ ስደተኞችን እንዲያስጠጉ እንደማይፈልግ ከዋና ከተማዋ ከያውንዴ የደረሰ ዘገባ አመልክቷል። በመደበኛው ፕሮግራማችን ዝርዝሩን ዘገባ ይዘን እንቀርባለን። ዛሬ ቱርክ ውስጥ ፖሊሶችና የጦር ሰራዊት ወታደሮችን ኢላማ ያደረጉ ተከታታይ ጥቃቶች ደርሰዋል። በርካታ ሰዎች መገደላቸውም ታውቋል። ከሁሉም ትልቋ በሆነችው የቱርክ ከተማ በኢስታንቡል የሚገኘው የዩናይትድ ስቴትስ ቆንስላ ቢሮ ላይም እንደተተኮሰበት ተነግሯል። በዩናይትድ ስቴትሱ የቆንስላ ቢሮ ላይ ሁለት ሰዎች ባደረሱት ጥቃት በሰው ላይ የደረሰ ጉዳት እንደሌለን የተነገረው ፖሊሶች በአጸፋ መተኮሳቸውን ተከትሎ አጥቂዎቹ ከስፍራው አምልጠው እንደነበረም ተጠቁሟል። ዩናይትድ ስቴትሷ ሚዙሪ ክፍለ ሀገር ፈርገሰን ከተማ ውስጥ በፖሊሶች ላይ ከተተኮሰባቸው በኋላ በአጸፋ ተኩሰው የቆሰለው ሰው በጽኑ ሁኔታ ላይ እንዳለ ተነገረ። ድንገቱ የተከሰተው አንድ ነጭ ፖሊስ ምንም መሳሪያ ያልያዘውን ጥቁር አሜሪካዊ ወጣት በጥይት መትቶ የገደለበት አንደኛ ዓመት መታሰቢያ ሰልፍ በሰላማዊ ሁኔታ እየተካሄደ በነበረበት ስፍራ አካባቢ ነው። የሴንት ሉዊስ የአካባቢ ፖሊስ አዛዥ ጃን ቤልማን እንደገለጹት ትናንት እሁድ ማታ የደህንነት አባላት በሁለት ቡድኖች መካከል በተደረገ ከ40 እስከ 50 የሚደርስ የተኩስ ልውውጥ የተሳተፈውንና አስከትሎም በደህንነት አባላቱ መለዮ የሌለው መኪና ላይ የተኮሰውን ሰው ሲከታተሉት ቆይተዋል። አራቱ የደህንነት አባላት የታጠቀውን ግለሰብ በእግር ሲያሳድዱ ከቆዩ በኋላ ተኩስ ሲከፍትባቸው በአጸፋው ተኩሰው እንደመቱት ነው የፖሊስ አዛዡ የገለጹት። ዛሬ ሰኞ አፍጋኒስታን ዋና ከተማ ካቡል በሚገኝ ዓለም አቀፍ አውሮፕላን ጣቢያ ዋናው መግቢያ ላይ መኪና ላይ የተጠመደ አጥፍቶ ጠፊ ቦምብ ፍንዳታ ያደረስን እኛ ነን ሲል ታሊባን ኃላፊነት መውሰዱ ተሰማ። በጥቃቱ 5 ሰዎች ሲገደሉ 16 እንደቆሰሉ ነው የተነገረው። ኢራን ውስጥ በእስር ላይ የሚገኘው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ሬዛንን ጠበቃ እንደተናገሩት በአንድ ሳምንት ጊዜ ውስጥ ፍርድ ቤቱ ብይን ሳይሰጥ አይቀርም። ፍርድ ቤቱ ዛሬ ሰኞ የመጨረሻ ችሎቱን በዝግ አካሂዶ የጋዜጠኛውን የክስ ሂደት እንዳጠናቀቀ ነው ጠበቃዋ ሌላ አሽናን የገለጹት። ዋሽንግተን ፖስት ጋዜጣ የዩናይትድ ስቴትስ ባለስልጣናትና ዓለም አቀፍ የፕሬስ ነጻነት ድርጅቶች የፍርድ ሂደቱን በተደጋጋሚ ሲያወግዙና ጋዜጠኛው ከተከሰሰበት ወንጀል ነጻ መሆኑን ሲናገሩ መቆየታቸው የሚታወስ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅ ይታየለ ዜናው አመሰግናለሁ። ከምሽ 3 ሰዓት ላይ በሚቀርበው ምድብኛ ስርጭታችን ሰፋ ካለው ሰዓት ያለም ዜና ዝርዝር ጋር ተመለሳለች። አድማጮች አሁን ለቀዳሚው ምሽቱ አብይ ርዕስ ወደ አዲስ አበባ ነው የምናቀናው። በቅርቡ የተካሄደውን የኢትዮጵያ ብሔራዊ ምርጫ ሂደትና ውጤት እንደማይቀበለው ተቃዋሚው የኢትዮጵያ ፌዴራላዊ አንድነት መድረክ አስታወቀ። ኢህአዴግ በዲሞክራሲያዊ መንገድ ተመርጧል ለሚለው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ አነጋገርም አምባገነኖችን ያበረታታ ነው ሲል መድረክ ተችቷል። ሰላማዊ ትግሉን አጠናክሮ እንደሚቀጥል ያስታወቁት የወቅቱ የመድረክ ሊቀመንበር በበኩላቸው ከሚቀጥለው ጉባኤው በኋላ መድረክ እንደሚዋሃድም ጠቁመዋል። መለስካቸው አምሃ ዝርዝሩን ይዘዋል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ትናንት አመሻሹ ላይ ለሁለት ቀን የዘለቀውን ልዩና አስቸኳይ ጠቅላላ ጉባኤውን ሲያጠናቅቅ ባለ 13 ነጥብ የአቋም መግለጫ ወጥቷል። የመድረክ ጠቅላላ ጉባኤ ያወጣው የአቋም መግለጫ ገለልተኛ የምርጫ አስፈጻሚ የሀገር ውስጥና የውጭ ታዛቢ በሌለበት ነፃ፣ ፍትሐዊ፣ ታማኒና በሁሉም ዘንድ ተቀባይነት ያለው ምርጫ ማካሄድ እንደማይቻል ገና ከጅምሩ ሲያስገነዝብ የቆየ እንደነበረ ገልጿል። ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ በማን ያለብኝነት ምርጫው እንዲካሄድ አድርጎ በሚያሳፍር ውጤት እንደተጠናቀቀ ዘርዝረዋል። ይህንን የምርጫ ሂደትም ሆነ ውጤቱን ግን ጉባኤው አይቀበለውም ይላል መግለጫው። የመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም
የመድረክ ስራ አስፈጻሚ ኮሚቴ ቀደም ሲል ምርጫውን አስመልክቶ ያወጣቸውን መግለጫዎች በሙሉ የምንቀበል መሆናችን እየገለጥን የምርጫው ሂደትም ሆነ ውጤት ኢዲሞክራሲያዊና ህገ መንግስቱን የጣሰ ስለሆነ ጉባኤው የማይቀበለው መሆኑን አጥብቆ ያሳውቃል።
መግለጫው አክሎም የተካሄደው ምርጫ የዴሞክራሲ ስርዓት ግንባታ ጥረታችንን ቀኝ ኋላ ያዞረና ህገወጥ ተግባር ነው ብሎታል። ስለሆነም የምርጫውን አፈጻጸም የሚያጣራ በሀቀኛ ተቃዋሚ ፓርቲዎች ዘንድ ተቀባይነት ያለው አካል ተቋቁሞ ውጤቱ ለህዝባችን በአስቸኳይ ይፋ እንዲደረግ ሲል ይጠይቃል። ከምርጫው ፍጻሜ በኋላ በአባላቱ ላይ የተፈጸመባቸው ነው ያለውን ወከባና ማስፈራራት፣ ከዚያም አልፎ የሚካሄደውን እስራት፣ ግድያ፣ ቤት ማፍረስ እንዲሁም ከቤትና ከሥራ ማባረር መንግሥት በአስቸኳይ እንዲያስቆም ይጠይቃል። በምርጫው ማግስት ኢትዮጵያን የጎበኙት ፕሬዚደንት ባራክ ኦባማ በስልጣን ላይ ስላለው መንግሥት በተናገሩት ንግግርም መድረክ ያደረበትን ቅሬታ የአቋም መግለጫው አንድ ነጥብ አድርጎታል። አቶ ገብሩ ገብረ ማርያም
በዚሁ ጉብኝታቸው ወቅት የመድረክን አመራር በመገናኘት የኢህአዴግን ገለጻ ብቻ ሳይሆን የተቃዋሚውን ወገንም እንዲያዳምጡ በኤምባሲያቸው በኩል ተጠይቀው ሳይቀበሉ በመቅረት
የዴሞክራሲ ኦሮሞ ፌዴራሊስት ኮንግረስ፣ የኢትዮጵያ ማህበረ ዴሞክራሲ ደቡብ ህብረት አንድነት ፓርቲና የሲዳማ አርነት ንቅናቄ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ትንታኔ በኢትዮጵያ መገናኛ ብዙሀን ዙሪያ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝትና በተለይም የመገናኛ ብዙሀን ነጻነትን አስመልክቶ የተናገሩት በአገሪቱ የፕሬስ ነጻነት ይዞታ ላይ ምን አይነት አንድምታ ይኖር ይሆን? ምን አይነት መሻሻልስ ይመጣ ይሆን? ስምኝ የቆየ ፕሬዚዳንት ኦባማ በዘንድሮ የዓለም ነጻነት መታሰቢያ ዋዜማ ባለፈው ሚያዝያ 23 2007 ማለት ነው ወደ ዋይት ሀውስ ከጋበዟቸው ሶስት የዓለም ጋዜጠኞች አንዷ ናት። ስመኝ በአሁኑ ወቅት በእንግሊዝኛ መጠሪያው ናሽናል ኢንዳውመንት ፎር ዲሞክራሲ በመባል በሚታወቀውና በዓለም ዙሪያ ዲሞክራሲያዊ ተቋማትን ለማጠናከርና ለማጎልበት የታለሙ ፕሮጀክቶችን በሚረዳው ዩናይት ስቴትሱ ለትርፍ ያልቆመ ተቋም የጥናት ስራዎችን በማካሄድ ላይ ትገኛለች። በዋይት ሀውሱ የፕሬስ ቀን ታዲያ በተለይ በኢትዮጵያ የመገናኛ ብዙሀን ዙሪያ ከፕሬዚዳንቱ ጋር የመነጋገር እድል ያገኘችውን ስመኝ አወያይተናታል። ቀደም ሲል ሚስተር ኦባማ በአዲስ አበባ ካሰሟቸው ንግግሮች አንድ ሁለቱን መለስ ብለንም በማስታወስ እንደረደራለን። ስመኝሽ፣ ፕሬዚዳንት ባራክ ኦባማ በኢትዮጵያ ጉብኝታቸው በተለይ መሰረታዊ የሰው ልጆች ነጻነትን ጨምሮ በመልካም አስተዳደር፣ የሰብአዊ መብት ጥበቃና በዲሞክራሲ ዙሪያ ከጠቅላይ ሚኒስትር ደሳለኝ ኃይለማርያም ጋር እንደተወያዩ የተናገሩትን በማስቀደም እንስማ።
We discussed steps that Ethiopia can take to show progress on promoting good governance, protecting human rights, fundamental freedoms, and strengthening democracy. And this is an area where we intend to deepen conversations and
ኢትዮጵያ መልካም አስተዳደርን ለማስፈን ሰብአዊ መብትን ለመንከባከብ መሰረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋና በህዝቧ እናምናለን።
ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በተነጋገሩባቸው ጭብጦች ያነሱትን አንድ ነጥብ ነው የተቀሰሱት። ለአጠቃላይው ዲሞክራሲያዊ ሂደት አስፈላጊ ናቸው ብለው የሚያምኑባቸው ወደፊትም አብረው ለመስራት ለኢትዮጵያ ወሳኝ ናቸው በኢትዮጵያ እናምናለን ያሉበትን ነው። ምን አስተያየት አለሽ?
በመሰረቱ ተናገሩት ነገር ትክክል ነው። የትኛውም እድገት ይቀጥል ሆኖ እንዲታይ መልካም አስተዳደር እንዲኖር ዋና መሰረቱ ነው። ለኢኮኖሚውም ለጸጥታውም ለየትኛውም አገሪቷ ስለሚደረጉ ግንባታዎች ዲሞክራሲ የህዝብ ተሳትፎ መኖር፣ ህዝብ የሚፈልገውን ነገር የሚናገርበት መድረክ መኖር፣ ጥፋቶች ሲገኙ ደግሞ ጥፋቶችን የሚጠቁሙ አካላቶች እንደልባቸው መንቀሳቀስ ሲችሉ ያኔ ነው የተሟላ እድገትን ማምጣት የምንችለው። ስለዚህ ፕሬዚዳንት ኦባማ እንዳሉት የእነዚህ ነገሮች የኢኮኖሚውም የጸጥታውም የሁሉም ነገር መሰረቱ መልካም አስተዳደር ነው። መልካም አስተዳደር እንደ ልብ የመናገር ነጻነት መኖር፣ ህዝቡ ድምፁን ማሰማት የሚችልበት ነገሮች መኖር እና ከጠቅላይ ሚኒስትሩ ጋራ በሰፊው በዚህ ጉዳይ ላይ ተወያይተንበታል ብሏል። በዚህ የነበራቸው ውይይት ምን ይመስል እንደነበር አላውቅም። ምናልባት ጠንከር ያለ መልእክት እዛ ላይ አስተላልፈው ሊሆን ይችላል ብዬ ተስፋ አድርጋለሁ። እና ደግሞም ነገሮች ወደፊት ሲቀየሩ ማየት በምንችልበት ሁኔታ ተወያይተዋል ብዬ ተስፋ አደርጋለሁ።
መልካም። በተለይ የብዙዎች ድምፅ መሰማት መቻሉ፣ የፖለቲካ ሂደቱ ተሳታፊ ነኝ ብሎ ማመኑ አንድ ዜጋ የመናገር ነጻነትና የፕሬስ ነጻነት በአብዛኛው የግለሰቦችን ሀሳብ መግለጽና የፖለቲካ ምህዳሩ መስፋት አለመገኘቱ ነውና የሚተቸው በአብዛኛው። በዚህስ ላይ ምን ትያለሽ?
ልክ ነው፣ ቅድም እንዳልኩ ነው። ህዝቦች ማንኛውም አገር ውስጥ ለሚኖረው እድገት ተሳትፎ ሊኖራቸው ይገባል። አብረው ነው ማለት እድገት ግን ህዝቦች ድምፅ የሚያሰሙበት ምንም አይነት መድረክ ሳይኖር ሲቀር ማንኛውም አይነት ሀገር ውስጥ የሚኖረው ተቃውሞ የሚታፈን ከሆነ በተለይ ደግሞ እንደ መንግስት ያልሆኑ ድርጅቶች፣ ማህበራት በምርጫዎቹም በተለያዩ የሰብአዊ መብት እንቅስቃሴዎች ላይም በተለያየ ደረጃ ላይ የሚሳተፉ ማህበራት፣ ድርጅቶች የሚንቀሳቀሱበት ምንም አይነት መድረክ ከሌለ፣ ሚዲያ ከሌለ፣ እነዚህ ሁሉ ከሌሉ ህዝብ ድምፅ ታፍኗል ማለት ነው። ምክንያቱም መንግስት ህዝቡን የሚያዳምጠው ቀጥታ በእያንዳንዱ ቤት እያንኳኳ አይደለም። መንግስት ህዝቡን የሚያዳምጠው በተለያዩ ቻናሎች፣ በተለያዩ ተቋማት ውስጥ በሚመጡ ድምጾች ነው። እነዚህ ተቋማት ደግሞ አንደኛው ሚዲያ ነው፣ አንደኛው ማህበራት ናቸው፣ አንደኛው ተቃዋሚ ፓርቲዎች ናቸው። እነዚህ የተለያዩ የህዝብ ድምፅ የማሰሚያ አካላቶች ናቸው። ስለዚህ እነዚህ ከታፈኑ፣ እነዚህ ስፔስ ከሌላቸው በጋራ በአንድ ላይ ማደግ ነው ተረስቷል ማለት ነው። አብዛኛው ላይ ወድገት በሙሉ ህዝቡ ላይ እየተጫነ ነው እንጂ ህዝቡ አብሮት እየተቀበለው አይደለም ማለት ነው። ለዚህ ክትል ናቸው ፕሬዚዳንቱ ተናግረው።
እስኪ ከዚሁ የሚከተል ሌላ ድምጽ እንስማ። በአፍሪካ ህብረት ተገኝተው ለመሪዎቹና ለህዝቡ በተመሳሳይ ያነሱት ሐሳብ እንስማና ወደ ቃለ ምልልሳችን እንመለሳለን።
Our nations must all raise our voices when universal rights are being denied. For if we truly believe that Africans are equal in dignity.
እነዚህ ዓለም አቀፍ የሰብአዊ መብቶች በአህጉሪቱ ሲጣሱ እናንተም ድምጻችሁን ማሰማት አለባችሁ። አፍሪካውያን እኩል ዓለም አቀፍ መሰረታዊ መብቶች አሏቸው። ይህ ሁላችንም ልንከራከርለት የሚገባ መርህ ነው። የምዕራባውያን ሐሳብ ብቻም አይደለም፣ ሰብአዊ ሐሳብ ነው።
እንደ ተከታተልሽው ጠንከር ብሎ የብዙዎችን ቀልብ መሳብ የቻለ የንግግራቸው አንድ ጫፍ ነው። አፍሪካውያን የሰውነት ክብራቸው እንዲጠበቅ ድምጻቸውን የማሰማት መብታቸው አስፈላጊ መሆኑን ብቻ ሳይሆን አሰሙ የሚል ማበረታቻ ነው የሰጡት። ብዙ ጊዜ ከሚፈራውና በግለሰቦችም ላይ ጭምር ሊመጣ ከሚችለው የመፍት ገፈፋ እንዲወጡ ነጻነታቸው እንዲቀዳጁ ያበረታታ ንግግር ነው። በዚህ ላይ ያለሽን አስተያየት እንውሰድ።
በጠቅላላው በአፍሪካ ህብረት ያደረጉት ንግግር በጣም ጠንካራ እና እንደት የሚያረሱ ነበሩ ማለት ይችላል። ምክንያቱም ለሚሰማ አካል ጠንካራ መልእክት ያስተላልፉ ነው። ይሄ መልእክት የአሜሪካ አቋም ብቻ ሳይሆን የዓለም ህዝብ አቋም እንዲሆን ማለታቸው እጅግ በጣም ደስ የሚያሰኝ ነው። እኛ ከአሜሪካ መሳይ ኢትዮጵያን እንድትቀይርልን ወይም ትልቅ ተአምር እንድትፈጥርልን አይደለም የምንጠብቀው። ግን አትሊስት ነገሮች ትክክል ሳይሆኑ ሲቀሩ በውስጥ በኩል ያለው ማንኛውም መድረክ ሲታፈን ልክ አይደላችሁም ብሎ የሚያነቃው የሚቆጣ ኃይል ያስፈልጋል። ስለዚህ አሜሪካም ኦባማን በጎብኝታቸው ወቅት ይህንን ልክ አለመሆናቸውን እንዲነግሯቸው፣ ልክ የማይሰሩት ስራ ደግሞ በእያንዳንዱ ልክ ነን በሚሏቸው ጉዳዮች ላይ ተጽዕኖ የሚያሳርፍ ነው እና ይህንን የመብት ጥሰት አቁሙ፣ ጋዜጠኞችን ፍቱ፣ ማህበራት ተቃዋሚዎች ድምፅ ይኖራቸው የሚለውን መልእክት አምጥ ከምትሰከሰው የዓለም ህዝብ ይህንን ጉዳይ ለሚፈጽሙ ሀገራት መልእክት ሊያስተላልፍ ይገባል። እዚህ ላይ ደግሞ ሁሉም አብረው መስራት አለባቸው። ይሄ በጣም በአጠቃላይ አፍሪካ ህብረት ላይ የተናገሩት ንግግር በእውነት አንጀት የሚያርፍ
አበረታቶሻል። በግልጽ እንደሚታየው እነኚህ ንግግሮች ምን አይነት ተጨባጭ ፋይዳ ይኖራቸዋል? አንድምታዎቹስ ለሚሰማ ወገን ብለሻል፣ መለስ ብለን እንመለከታለን። ስመኝ የቆየ በዚህ በዩናይት ስቴትስ በሚገኘው ናሽናል ኢንዶመንት ፎር ዲሞክራሲ ተቋም ውስጥ በጥናት ባለሙያነት በመስራት ላይ ነው የምትገኘው። በተከታይ ፕሮግራማችን እንደምናገኘች ተስፋ አድርጋለሁ። ለዛሬው እግዜር ይስጥልኝ። አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ልዩ የግማሽ ሰዓት ስርጭታችንን ነው። አሁን ወደ መጨረሻው የምሽቱ ቅንብር እናልፋለን። ጤና ተከታዩ የጤና ፕሮግራም ቅንብር በአእምሮ ጤና ዙሪያ የተካሄደ ውይይት ነው። ኢትዮጵያ ውስጥ ያለው የአእምሮ ጤና ይዞታ ምን ይመስላል? የአእምሮ ጤና ማለትስ ምን ማለት ነው? ኢትዮጵያውያን ስለ አእምሮ ጤና ያላቸው ግንዛቤ፣ ለሕክምናና ለእንክብካቤ ያለው የአገሪቱ አቅም፣ ለአእምሮ ጤና መታወክ የተጋለጡ ሰዎች ሰብአዊና ሌሎች መብቶች፣ ሌሎችም ጉዳዮች በውይይቱ ውስጥ በስፋት ተዳሰዋል። ተወያይዋ ወጣት የአእምሮ ጤና ተመራማሪና የዩኒቨርሲቲ መምህርት የዚህ ዓመት የአፍሪካ ወጣት መሪዎች ጅማሮ የማንዴላ ዋሽንግተን የተግባርና መረጃ ልውውጥ መርሃ ግብር ተሳታፊ ማጂ ኃይለማርያም ነች። ሰለሞን አባተ ነው ያወያያት። ወደ ውይይቱ።
ወይዘሪት ማጂ ኃይለማርያም ጤና ይስጥልኝ፣ እንደምን አመሸሽ?
እግዚአብሔር
ይመስገን ደህና ነኝ። የአፍሪካ ወጣት መሪዎች ጉባኤ ተጠናቀቀ። ለሌላ ስድስት ሳምንት እየተዘጋጀሽ ነው ያለሽው። ጊዜ ጨርሶ የለኝም ስትይ ነበር ትናንትና ከቆንጅት ጋር ባደረግሽው ቃለ ምልልስ። አሁን ትንሽ ደቂቃዎች ትንፋሽ ያገኘሽ ይመስለኛል ለሚቀጥለው ረጅም ጉዞዎች ለመዘጋጀት። እሺ፣ እና እስቲ በዚህ ጣልቃ ደግሞ እኔ እንደገና ላጣብብሽና ትንሽ ጊዜሽን አሁን እየሰራሽበት ያለሽው የአእምሮ ጤና ጉዳይ ነው። ፒኤችዲሽን በዛ ላይ እየሰራሽ እንደሆነ ነው የነገርሽን። እና ለመሆኑ መቼ ነው ዶክተር የምትሆኚው?
ቢበዛ አንድ አመት ቢያጥር አስር ወር።
እንግዲህ ደርሰሻል ማለት ነው
ይመስለኛል።
እጩ ዶክተር ማለት ይቻላል አሁን ማጂ። በነገራችን ላይ ለተሳካ ተሳትፎሽ የዚህ የያሊ ማለቴ ነው እንኳን ደስ አለሽ እላለሁኝ። እና መሪነትሽም እንደዚሁ አርአያ ያለው ነው፣ ብዙዎችን ያነቃቃ ይመስለኛል። እስቲ ወደ ራስሽ የምርምር ጉዳይ መለስ ልበል እና ለመሆኑ የአእምሮ ጤና ምንድን ነው ማጂ?
ለእኔ እንግዲህ የአእምሮ ጤና ሌላ ስለ ጤና ከማውራታችን በፊት መወራት የሚገባው ትልቅ የጤና ክፍል ነው። ካለ አእምሮ ጤና ምንም ጤና የለም እና የአእምሮ ጤና ብለን ስንል አንድ ሰው በህብረተሰቡ ውስጥ ሲኖር የሚጠበቅበት ኃላፊነቶች ልበል አላውቅም አለ እና የተለመዱ የዕለት ተዕለት እንቅስቃሴዎች ውስጥ የሰዎችን ጤነኛ ከሆነው እና ስናይ ወጣ ያሉ ባህሪዎችን ማሳየት። አሁን እኔ የምሰራበትን ሪፈር ባረግ ይቀለኛል። እኔ የምሰራው ከባድ የአእምሮ ህመም ወይም እብደት የሚባለው ህመም ካለባቸው ሰዎች ጋር ነው እና የከባድ የአእምሮ ህመም ድምጾችን መስማት፣ ለሌላው ሰው ማይሰሙ ድምጾችን ማለት ነው፣ ሰዎች የማያዩቸውን ነገሮች ማየት፣ ሌላም በአካባቢ ያንን ስቲሙላይ የሚሰጥ ነገር ሳይኖር ለዛ ነገሮች ምላሽ መስጠት እና ሄዶ
ነገሩ በእርግጥ ሳይኖር ማለት ነው።
አዎ፣ ነገሩ በእርግጥ ሳይኖር ለዛ ነገሮች ምላሽ መስጠት። ለምሳሌ የሆነ ሰው ያባረኛል ማለት ማንም ያባረውን ሰው ሌሎች አጠገቡ ያሉ ሰዎች ላያዩ ይችላሉ። ከዚህ የተነሳ ምንም ስራ ለመስራት መቸገር፣ የዕለት ተዕለት እንቅስቃሴ ማከናወን መቸገር የመሳሰሉ ነገሮችን ይይዛል። የአእምሮ ጤና ብለን ስናወራ በጣም ሰፊ ነው።
ይሄ አሁን ያልሺ ነገር በተለይ በእናንተ የሙያ አጠራር ስኪዞፍሬኒያ ከሚለው ጋር ወይም ደግሞ እንዲህ ሊያደርጉኝ ነው፣ ይሄ ሊመጣብኝ ነው ከሚል ስሜት ጋር አንድ ነው።
ስኪዞፍሬኒያ የሳይኮሲስ ውስጥ እኔ ከማጠናቸው ውስጥ አንዱ ነው። ባይፖላር ዲስኦርደር አለ። ይሄ ሽቅለት ይባላል። መደበትም ከመጠን በላይ ሜኒያክ የሆነ ይሄ በጣም መደፈት
እና የስሜት መለዋወጥ
እየተፈራረቁ የሚመጡበት አይነት አለ። ከሱ ውጪ ደግሞ ዲፕሬሽን ድባቴ ይሆንና ግን ሳይኮቲክ ሲምፕተም ያለው
የስነልቦና
ያልኩህን እብደት ለንካራክተራይዝ ያደረግናቸው አይነት ምልክቶች አሉ።
እስቲ አንቺ
ያላቸው ሰዎች አካባቢ ነው የኔ ጥናት
እና ዋናው ራስ ነው የምትዩ ከምንም ነገር በፊት?
ከአእምሮ ጤና ውጪ ሌላ ምንም ጤና የለም።
የመጀመሪያው ጤና የአእምሮ ጤና
ነው። የመጀመሪያው ጤና ነው። አንተ ሌላ ህመም ቢኖር ለመታከምም ለመወሰን መጀመሪያ ጤነኛ ቢሆን ነው ያንን ማሰብ የምችለው እና የጤና ሁሉ መሰረት ነው። የዓለም ጤና ድርጅት ጤናን ሲገልጸው የተሳካ የስነ ልቦናዊ፣ አካላዊ፣ አእምሯዊ እያለ ይከፋፍላል መንፈሳዊ ድረስ እና ያንን ሁሉ የጤና አንደኛው ኮምፖነንት ነው እንግዲህ የአእምሮ ጤና ማለት እና ሰፊ ነገር ነው እና ወሳኝ ነገር ነው።
ከምን እስከ ምን ድረስ ይዘረጋል ይሄ የአእምሮ ጤና ችግር?
ከባድ ያልኩት ያው ይሄ ሲቪየር የሚለውን ለመግለጽ
ነው። ከባድ ያልሆኑትስ?
ግን ለምሳሌ ኮመን ሜንታል ዲዞርደርስ የሚባሉ አሉ።
መደበኛ የሆኑ የአእምሮ ጤና ችግሮች ማለት ነው።
አዎ መደበኛ የሆኑ በተለይ አሁን ይሄ ጭንቀት፣ ውጥረት፣ ይሄ ስትረስ ድባቴ፣ ይሄ ቀለል ያለውን ድባቴ ማለት ነው። ይሄ ፒቲኤስዲ ይሄ ለሆነ ሰቆቃ ከተጋለጡ በኋላ ሰዎች ከዛ ሰቆቃ ጋር በተያያዘ የሚኖራቸው የአእምሮ ጤና ችግር አለ።
ፖስት ትራውማቲክ ስትረስ ዲዞርደር የሚባለው ማለት ነው።
አዎ። እና ሌሎችም ሳይኪያትሪስቶቹ በደንብ የሚከፋፍሉልን ብዙ የአእምሮ ጤና ችግሮች ይኖራሉ። የኢቲንግ ዲዞርደር አለ ለምሳሌ ከአመጋገብ ጋር የተያያዘ
የአመጋገብ መቃወስ
የስርዓቱ
ማለት ነው።
ሰፊ ነው።
ስለዚህ ሁሉም ሰው በተወሰነ ደረጃ የአእምሮ ጤና ችግር አለበት ማለት ነው። ምክንያቱም የማይጨነቅ የለም። ብዙ ሰው የመደበት ችግር በተለያዩ ምክንያቶች አልፎ አልፎ ሊያጋጥመው ይችላል። ፒቲኤስዲ ያልሽ ወይም ለከባድ ለግጭቶች ሊሆን ይችላል ወይም ለአደጋ ሊሆን ይችላል። ከተጋለጡ በኋላ የሚፈጠር ስሜት ይኖራል። ስለዚህ በተለያየ ደረጃ ሁሉም ሰው ለአእምሮ ጤና ችግር የተጋለጠ ነው እያልሽኝ ነው?
ያ ሁሉም ሰው ለአእምሮ ጤና ችግር ማለት የተጋለጠ ነው ልንል እንችላለን። ሰው እስከሆን ድረስ ሁላችንም ግን ምን አለ የዕለት ተዕለት የሚገጥሙንን እክሎች የምንወጣበት የየራሳችን የሆነ መንገድ አለን። አንዳንዱ ሰው የሚገጥመው ችግር የሚያልፍበት የራሱ የሆነ ኮፒንግ ስትራቴጂ አለው፣ የመቋቋም ያለ እና ያ የመቋቋም አቅማችን ከሰው ሰው ይለያያል ለሚገጥመን ነገር። በእርግጥ የአእምሮ ጤና ችግር በሚገጥመን በማህበራዊ እና ስነ ልቦናዊ እክሎች ምክንያት ሊባባስ ቢችልም ከዛ ውጪ የሆኑ የአእምሮ ሕክምና አሁን ለምሳሌ በዚህ ምክንያት ነው የመጣው ብለን ማለት ማንችልባቸው አይነት የአእምሮ ጤና እክሎች አሉ። ስለዚህ ሁላችንም የሚገጥመንን ነገር የምናልፍበት አቅም አለን። የአንዳንዱ ሰው አቅም ደግሞ ወይም የሚኖርበት ሁኔታ ይበልጥ ተጋላጭ ያደርገዋል። ለምሳሌ ጎዳና ላይ የሚኖሩ ሰዎችን ብንወስድ የጎዳና ኑሮ በራሱ አንድን ሰው የሚያስጨንቅና ለአመቺ ያልሆነ ኑሮ ውስጥ እንዲኖር ያደርጋል፣ እንዲቆይ ያደርጋል። ጎዳና ላይ ለረጅም ጊዜ ከመኖር የተነሳ የአእምሮ ህመምተኛ የሚሆኑ ሰዎች ሊኖሩ ይችላሉ። ወይም የአእምሮ ህመምተኛ በመሆናቸው ወደ ጎዳና የሚወጡ ሰዎች ይኖራሉ።
አድማጮቹ ውይይቱ አልተቋጨም። ሰለሞንና ወጣቷ ተመራማሪ የአእምሮ ጤና አጥኚ የሚቀጥሉትን ውይይት ተከታይ ክፍል በነገው ምሽት ይዘን እንቀርባለን። ታዲያ ሰዓታችን አልተጠናቀቀም፣ ጥቂት ደቂቃዎች ያሉን ይመስላል። አቀናባሪ ንጉሡ ታምሬ የሙዚቃ ምርጫውን እየጠቆመኝ ነው። ቴዎድሮስ ታደሰ ነው ለምሽቱ የሚያዝናናን። በአይን የመጣሽ ቴድሮስ ታደሰን እናመሰግናለን። ክብራትና ክብራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞስ ጋር በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ ግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ 3 ሰዓት በአጭር ሞገድ በ1922ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮ ያስተናገድኳችሁ አላህ ከበደ፣ ፕሮግራሙን ከመራልን ንጉሥ ታምሬና ከስርጭት መሐንዲሱ ጆን ድራይደን ጋር በመሆን ነው በዚሁ የምሰናበተው። ሶስት ሰዓት ላይ እንገናኝ። መልካም ምሽት ከቴዲ ጋር።
This program has come to you from the Voice of America, Washington.